ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። የአክብሮት ሰላምታችን በያላችሁበት ይድረሳችሁ የተከበራችሁ አድማጮች። የቅዳሜ ሚያዝያ 16 2013 ዓመተ ምህረት ምሽት ፕሮግራማችንን ይዘን ቀርበናል። ከዓለም ዙሪያ በተጠናቀሩ ዜናዎች ፕሮግራማችንን እንከፍታለን። በማስከተል ልዩ ልዩ ዘገባዎች አሰናድተናል። በአማራ ክልል ሰሞኑን በተካሄዱ ሰልፎችና ተያያዥ ሁኔታዎች ላይ የተቀናበሩ ዘገባዎችና በክልሉ በሰሜን ሸዋና በኦሮሞ ብሔረሰብ ዞኖች ውስጥ ስለተፈጠሩ ሁኔታዎች የተቀናበሩ ዘገባዎችንና ዝግጅቶችን አሰናድተናል። የማስተናግዳችሁ ቆንጂት ታዬ ነኝ። ንጉሱ ታምሬ ፕሮግራማችንን ይመራል። አብራችሁ እንድታመሹ እንጋብዛለን። አሁን የዓለም ዜና እናሰማለን።
ጤና ይስጥልኝ የተከበራችሁ አድማጮች፣ ዜናውን የማሰማችሁ ሰሎሞን አባተ ነኝ። መጪው የኢትዮጵያ ምርጫ የተሳካ እንዲሆን መራጩ ሕዝብ፣ ተመራጮችና የምርጫ ቦርድ ኃላፊነታቸውን እንዲወጡ በጠቅላይ ሚኒስትሩ የሚመራው የብሔራዊ ደህንነት ምክር ቤት ዛሬ ባወጣው መግለጫ አሳስቧል። ከምርጫው ጎንም ግድቡን በታቀደው ጊዜ መገንባትና ሁለተኛውን ዙር የውሃ ሙሌት ማከናወን ምክር ቤቱ አሁን ሀገሪቱ አለችባቸው ካላቸው ሶስት ወሳኝ ዓላማዎች ሁለተኛው መሆኑን ጠቁመዋል። በየአቅጣጫው የምናየው የወገኖቻችን አሰቃቂ ግድያ፣ ማፈናቀል፣ ቤት ንብረት ማውደም፣ ነውጥና ሸፍጥ በሀገር ውስጥ ብቻ የተመረተ አይደለም ያለው ይህ መግለጫ የትኛውንም አይነት የብሔርና የእምነት ስም ቢይዙ፣ ከየትኛውም የውጭ ኃይል የሚረዱትን ገንዘብና መሳሪያ ቢጨብጡ ኢትዮጵያን ይፈታተኗት ይሆናል እንጂ አያሸንፏትም ሲል አክሏል። የፖለቲካ ጨዋታውን ከጨዋታው ውጪ ለማድረግ ለሚፈልጉ ኃይሎች ትዕግስታችን ማለቁን በዚሁ አጋጣሚ ልንነግራቸው እንፈልጋለን ብሏል የብሔራዊ ደህንነት ምክር ቤቱ መግለጫ። በዚሁ የዛሬ መግለጫ ላይ በውስጣችን ያሉ ባለሁለት ባላዎች ያላቸውን እናጸዳለን ባለበት አንቀጽ መደምደሚያ የኛ ምርጫ ኢትዮጵያን ለእነርሱ ስንል መሰዋት ሳይሆን እነርሱን ለኢትዮጵያ ስንል መሰዋት ነው ሲል አስጠንቅቋል። በዚህ የብሔራዊ ደህንነት ምክር ቤት መግለጫ ላይ የመንግስቱን ተጨማሪ ማብራሪያዎች፣ ምላሾችና ትንታኔዎችን ከሰሞኑ ይዘን ለመመለስ እንጥራለን። ለመጪው የኢትዮጵያ አጠቃላይ ምርጫ እስከ ትናንት 18,427,239 ድምጽ ሰጪ መመዝገቡን ብሔራዊው የምርጫ ቦርድ አስታውቋል። የመራጮች ምዝገባ በ41,659 የምርጫ ጣቢያዎች ላይ እየተካሄደ መሆኑን ቦርዱ ትናንት ማምሻውን ባወጣው መግለጫ አመልክቶ የመራጮች ምዝገባውን የቀን ገደብ እንደየአካባቢዎቹና እንደየተጨባጭ ሁኔታው በሁለትና በሶስት ሳምንታት አራዝሟል። ምዝገባው ዘግይቶ በተጀመረባቸው አፋርና ሶማሌ ክልሎች እስከፊታችን ግንቦት 6 ቦርዱ እክል ብሎ በዘረዘራቸው ሌሎች ምክንያቶች ምዝገባው በተስተጓጎለባቸው ሌሎች አካባቢዎች የአዲስ አበባ አስተዳደርን ጨምሮ እስከፊታችን ሚያዝያ 29 እንዲራዘም መወሰኑን አመልክቷል። የጸጥታ ችግር እንዳለባቸው ቦርዱ በገለጻቸውና በስም በዘረዘራቸው የኦሮሚያ ክልል ምዕራብ ወለጋ፣ ምስራቅ ወለጋ፣ ሆሮ ጉድሩና ቄለም ወለጋ አካባቢዎች በአሊቦ፣ በኮምቦልቻ፣ ጊዳሞ፣ አያና፣ ገሊላ ቤጊ፣ ሰኞ ገበያ ምዝገባ እንደማይጀምርና የማስጀመር እንቅስቃሴ እያደረገ እንደሚገኝ አመልክቷል። በቤኒሻንጉል ጉሙዝ ከሴዳል ወረዳ ውጪ ምዝገባ ለማስጀመር የቁሳቁስ ስርጭትና የአስፈጻሚዎች ስልጠና እየተካሄደ መሆኑንና በአማራ ክልል ሰሜን ሸዋና የኦሮሞ ብሔረሰብ ዞኖች የምርጫ ሂደት ስራ የቆመባቸውን ጨምሮ ምዝገባ የሚጀምርበትን ሁኔታና ቀን እንደሚያሳውቅ ቦርዱ ገልጿል። 1500 ሰው የመዘገቡ ጣቢያዎች ንዑስ ጣቢያዎችን እየከፈቱ ምዝገባውን እንደሚቀጥሉ ብሔራዊ ምርጫ ቦርዱ በዚሁ የትናንት መግለጫው አስታውቋል። የኢትዮጵያ ብሔራዊ መረጃና ደህንነት ተቋም ችግሮች ከመከሰታቸው በፊት ማስጠንቀቂያና የሁኔታዎችን ትንተና ለሚመለከታቸው አካላት እንዲያደርስ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ጠይቋል። የሲቪሎች ሞትና መፈናቀል አስቸኳይ ፍትህ ሊሰጠው እንደሚገባም አሳስቧል። መለስካቸው አመሃ ያጠናቀረው ዘገባ አለ፣ ከዜናው ክፍለ ጊዜ ቀጥሎ እናስደምጣቸዋለን። አፍሪካ ቀንድ ውስጥ የተሳሰሩ ናቸው ላሏቸው የፖለቲካ የጸጥታና የደህንነት እንዲሁም የሰብአዊ ቀውስ ችግሮች መፍትሄ ለመፈለግ እየተደረገ ያለውን ዓለም አቀፍ የዲፕሎማሲ ጥረት ለመምራት ጄፍሪ ፌልትማንን ያስተዳደሩ ልዩ ልዑክ አድርገው መሰየማቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት አስታውቀዋል። ልዩ ትኩረት የሚሰጡትም ትግራይ ውስጥ ያለውን ግጭት ጨምሮ ለኢትዮጵያ አሳሳቢ ሁኔታ፣ በኢትዮጵያና በሱዳን መካከል እየተካረረ ለመጣው ውጥረት፣ በኢትዮጵያ ታላቁ ህዳሴ ግድብ ዙሪያ ላለው አለመግባባት መሆኑን ከውጭ ጉዳይ ሚኒስትሩ ቃል አቀባይ ቢሮ የወጣው ጽሑፍ አመልክቷል። ጽሑፉ አክሎም በዚህ ስትራቴጂካዊ አካባቢ ግዙፍ ለውጦች እየታዩ ባሉበት በዚህ ወቅት እየተነሳሱ ያሉ የግጭቶች አደጋ እንዲረግብ በማድረግ ዩናይትድ ስቴትስ በትውልድ እድሜ አንድ ጊዜ ብቻ ሊገኙ የሚችሉትን የለውጥ እድሎች እየደገፈች በከፍተኛ ደረጃ መሳተፏ ቁልፍ ጉዳይ ነው ብሏል። ልዩ ልዑኩ ጄፍሪ ፌልትማን በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትና በመንግስታቱ ድርጅት ውስጥም ከፍተኛ ኃላፊነቶችን ይዘው መስራታቸውንና በዘርፈ ብዙ ዲፕሎማሲ በድርድሮችና በአሸማጋይነት ያካበቱት ልምድ እነዚህን የተወሳሰቡ አካባቢያዊ ችግሮች ለመፍታት የዩናይትድ ስቴትስን የተቀናጀ ስትራቴጂ ለመንደፍና ለማስፈጸም የሚያስችሉ በተለየ ሁኔታ ትክክለኛ ሰው ናቸው ሲል የውጭ ጉዳይ መስሪያ ቤቱ ጽሑፍ አብራርቷል። ትግራይ ማዕከል ላይ የምትገኘውን የአቢአዲን አካባቢ ጨምሮ በአንዳንድ የክልሉ አካባቢዎች አሁንም በትጥቅ የታገዙ ግጭቶች እየተስተዋሉ መሆናቸውን ከመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ መረጃዎች እንደደረሷቸው የድርጅቱ ቃል አቀባይ ስቴፋን ዱያሪች ትናንት ከቀትር በኋላ ለጋዜጠኞች ተናግረዋል። ግጭቶቹ በአካባቢዎቹ ሰብአዊ ድጋፍ የማድረሱን ጥረት እያስተጓጎሉ መሆናቸውንና በክልሉ የበዙ አካባቢዎችም የውሃ እጥረት መኖሩ እንደተነገራቸውም ዱያሪች ገልጸዋል። በመሆኑም መቀሌንና ሽሬን ጨምሮ በተለያዩ አካባቢዎች ለሚገኙ 280,000 ሰዎች ውሃ ለማድረስ የሰብአዊ ድጋፍ አጋሮችና የክልሉ መንግስት 123 የውሃ ቦቴዎችን ማስተማራታቸውን ቃል አቀባዩ አመልክተው በተደረገው ቅኝት መሰረት አገልግሎቱን ለመቀጠል በመጪዎቹ 3 ወራት ውስጥ 280 ተጨማሪ ቦቴዎች እንደሚያስፈልጉ አሳውቀዋል። ባለፈው ሳምንት ውስጥ ብቻ 75,000 ተፈናቃዮች ሽረ መግባታቸውን የክልሉ አስተዳደር ማሳወቁን የጠቆሙት ስቴፋን ዱያሪች ይህም የተፈናቃዩን ቁጥር ወደ ግማሽ ሚሊዮን ያስጠጋው መሆኑን አመልክተዋል። ከተፈናቃዮቹ የበዙት የተጠለሉት በየማህበረሰቡ ውስጥ መሆኑን፣ የቀሩት በ15 መጠለያዎች ውስጥ እንደሚገኙ፣ ከመካከላቸው የሚበዙትም ባለፉት 2-3 ወራት ምንም እርዳታ ያላገኙ መሆናቸውን አክለው ጠቁመዋል ቃል አቀባዩ። ትግራይ ክልል ውስጥ ሰብአዊ እርዳታ በማድረስ በኩል የተወሰነ መሻሻል የታየ መሆኑን የጠቆሙት የመንግስታቱ ድርጅት ቃል አቀባይ ችግር ውስጥ ላሉ ሁሉ ደህንነቱ በተጠበቀ ሁኔታ ያልተገደበና ተከታታይ እርዳታ መድረስ እንዲችል ድርጅቱ ጥሪውን እንደሚቀጥልና በአጣዳፊም ተጨማሪ ገንዘብ እንደሚያስፈልግ አስታውቀዋል። ኢትዮጵያ ውስጥ በኮቪድ-19 ምክንያት የሞተው ሰው ቁጥር እስከ ትናንት በተሰበሰበ መረጃ 3511 መድረሱን የጤና ሚኒስቴር አስታውቋል። 57699 ሰው በኮቪድ መታመሙን የሚያሳየው መስሪያ ቤቱ ዌብሳይቱ ላይ ያወጣው ሰንጠረዥ 968 ሰው በጽኑ ህመም ላይ እንደሚገኝና እስከ ትናንት ምሽት በነበሩት 24 ሰዓታት ውስጥ ብቻ 15 ሰው መሞቱን አመልክቷል። ይህ እንዲህ እንዳለ ከህዝቡ ከአምስት ሚሊዮን በላይ የሚሆነውን ወይም ወደ 58% የሚጠጋውን የከተበችው እስራኤል ባለፉት 10 ወራት ለመጀመሪያ ጊዜ ትናንት አንድም ሰው በኮቪድ-19 ምክንያት እንዳልሞተባት አሳውቃለች። በሌላ በኩል ህንድ ውስጥ ባለፉት 24 ሰዓታት ውስጥ 346,786 ሰው በኮሮና ቫይረስ እንደተያዘባትና የበረታ የመተንፈስ ችግር ላይ ላሉ ህሙማኗ ኦክሲጅን ለማቅረብ እየተቸገረች መሆኗን ገልጻለች። ህንድ ውስጥ ያለውን የኮሮና ቫይረስ ስርጭት ማሻቀብ ለመቆጣጠር ዩናይትድ ስቴትስ የቴክኒክ ድጋፍ ለመስጠት እየጣረች መሆኗን የፕሬዝደንት ባይደን የህክምና ጉዳዮች ዋና አማካሪ አንቶኒ ፋውቺ አስታውቀዋል። የጃንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ ባወጣው ሰነድ በዓለም ዙሪያ 145.6 ሚሊዮን ሰው ለቫይረሱ መጋለጡንና ዩናይትድ ስቴትስ ባሏት 32 ሚሊዮን ተጋላጮች በዓለም ቀዳሚዋ መሆኗን ገልጿል። በሌላ ዜና እጅግ ጥቂት ከሆነ የደም መርጋት አጋጣሚ ጋር በተያያዘ ተቋርጦ የነበረው የጆንሰን ኤንድ ጆንሰን የኮቪድ-19 ክትባት ወደ አገልግሎት እንዲመለስ የበሽታዎች መከላከያና መቆጣጠሪያ ማዕከላቱ ሲዲሲ አማካሪዎች ቡድን ሐሳብ ሰጥቷል። በሌላ በኩል አዮዋ ግዛት ውስጥ የሚገኝ ከፍተኛ ጥበቃ የሚደረግበት ወህኒ ውስጥ ያሉ 77 እስረኞች ከመደበኛው መጠን 6 ጊዜ የሚበልጥ የፋይዘር ክትባት ተሰጥቷቸው መገኘቱ ተገልጿል። እስረኞቹ ከመጠነኛና መደበኛ የጎን ስሜት በስተቀር ለከፋ ጉዳት አለመጋለጣቸው የተነገረ ሲሆን ክትባቱን የሰጡ ሁለት ነርሶች ጉዳዩ እየተጣራ ባለበት ጊዜ ከስራ ተገልለው እንዲቆዩ ተወስኗል። ይህ በእንዲህ እንዳለ የኮቪድ-19 መከላከያ ክትባት ለመውሰድ በቫቲካን ቅዱስ ጳውሎስ 6ኛ አዳራሽ የተገኙ በአነስተኛ ገቢ የሚተዳደሩ ሰዎችንና ክትባቱን የሚሰጡ ባለሙያዎችን የካቶሊካዊት ቤተክርስቲያን ሊቀ ጳጳሳት አቡነ ፍራንሲስ ትናንት መጎብኘታቸውና በክትባቱ አሰጣጥ ላይ መገኘታቸው ተዘግቧል። በቅዱስ ራማዳን ወቅት መስጂዶች ክፍት መሆናቸው እንደሚያስደስታቸው አሜሪካውያን ሙስሊሞች ተናግረዋል። የኮሮና ቫይረስ ስርጭት እየቀነሰ ባለበት በዚህ ወቅት እንዳለፈው አመት በየቤታቸው ሳይሆን በጥንቃቄና በተመጠነ ቁጥርም ቢሆን በየመስጂዱ መገኘታቸው መባረክ መሆኑን የቨርጂኒያ ነዋሪው ኢትዮጵያዊ አሜሪካዊ አሚር መሐመድ ለቪኦኤ ገልጸዋል። ሙስሊሞች ወደ መስጂድ ሲሄዱ የሰውነት ሙቀት ፍተሻ እንደሚያደርጉ፣ አፍና አፍንጫቸውን እንደሚሸፍኑ፣ ቁጥራቸውም ከመስጂዶቹ የማስተናገድ አቅም በግማሽ እየቀነሰ መሆኑን አሚር ተቆማዋል። ክትባቱ እየተስፋፋ ባለበት ሁኔታ መስጂዶች መከፈታቸው እንዲተያዩና እንዲገናኙ አብረው እንዲጸልዩም ያስቻላቸው መሆኑን ተናግረዋል። ዩናይትድ ስቴትስ ውስጥ ሙስሊሙ ማህበረሰብ ከአጠቃላይ ህዝብ 1% እንደሚሆን የሀገሪቱ አሃዛዊ መረጃዎች ያሳያሉ። ፍልስጤማውያን ታጣቂዎች ባለፈው ለሊት ከ30 በላይ ሮኬቶችን ወደ እስራኤል ይዞታዎች መተኮሳቸውንና የእስራኤል ጦርም በሐማስ በሚተዳደሩ አካባቢዎች ላይ የአጸፋ ድብደባ ማድረሱን አሶሺየትድ ፕሬስ ዘግቧል። በመቶዎች የሚቆጠሩ ፍልስጤማውያን ምስራቅ ኢየሩሳሌም ውስጥ ትናንት ቀኑን ከእስራኤል ፖሊስ ጋር ተጋጭተው እንደነበርና በአራት የፖሊስ ባልደረቦችና በስድስት ሲቪሎች ላይ ጉዳት መድረሱ ታውቋል። ሁከቱን ያወገዙት የአካባቢው የመንግስታቱ ድርጅት ልዑክ ቶር ዊንስላንድ ሁኔታውን ለማረጋጋት ድርጅቱ ከሁሉም ወገኖች ጋር እየሰራ መሆኑን ገልጸዋል። ለዜና የተያዘው ጊዜ ተጠናቀቀ። አሁን መለስካቸው አመሃ በፓርቲዎች የጋራ ምክር ቤት የትናንት መግለጫ ላይ ወዳጠናቀረው ዘገባ ልውሰዳችሁ።
ምክር ቤቱ የህዝብን ደህንነት፣ ሰላምና የሀገርን ሉዓላዊነት ማስከበር የመንግስት ተቀዳሚ ኃላፊነት፣ ተጠያቂነትና ግዴታውም ነው በሚል ርዕስ ያሰራጨው የጽሑፍ መግለጫ የኢትዮጵያ ህዝብ በዚህ ወቅት የራሱ የሆነን ቅቡልነት ያለው መንግስት ለማቋቋም በታላቅ ትዕግስት እየታገለ እንደሚገኝ ይገልጻል። ሀገሪቱ ከምንጊዜም በላይ ትልቅና ዘመን ተሻጋሪ ውሳኔ በምትሰጥበት ሰዓት ላይ ትገኛለች ይላል። በዚህ መሃል ግን የህዝቡ የደህንነት ሁኔታ አስጊና አስፈሪ ሁኔታ ላይ እንደወደቀ ይናገራል። በመሆኑም ለዚህ ችግር መፍትሄ ናቸው ያላቸውን 8 ነጥቦች ዘርዝረዋል። የምክር ቤቱ ሰብሳቢ ዶክተር ራሄል ባፌ መግለጫውን በንባብ አሰምተዋል።
የኢትዮጵያ ብሔራዊ የመረጃና ደህንነት ተቋም ወቅቱን የጠበቀ የቅድመ ማስጠንቀቂያ የሁኔታ ትንተና ለሚመለከተው አካል የማድረስና ከችግሮች ቀድሞ የመገኘት ግዴታና ኃላፊነቱን መወጣት መቻል ይጠበቅበታል። የንጹሃን ዜጎች ሞትና የስቃይ ጩኸት አስቸኳይ ፍትህ ሊሰጠው ይገባል። መንግስት በየጫካውና በየሜዳ ላይ ፈሶ በረሃብ በስቃይ ውስጥ ላለው ተፈናቃይ ዜጋ በፍጥነት የመድረስ የዕለት ተዕለት እርዳታ የማድረስና ተፈናቃዮችን መልሶ የማቋቋም ስራ ላይ ትኩረት ሰጥቶ በፍጥነት መንቀሳቀስ ይኖርበታል። ችግር የተከሰተባቸው ቦታዎች በገለልተኛ ወገን የጋራ ምክር ቤቱ በሚወከልበት አግባብ እንዲጣሩና በአጥፊዎች ላይ ህጋዊ እርምጃ እንዲወሰድ አበክረን እንጠይቃለን።
ምክር ቤቱ 6ኛውን ሀገር አቀፍ ምርጫ በተመለከተ ምርጫውን ማካሄድ አማራጭ የሌለው ግዴታ እንደሆነ በመጠቆም መከናወን አለባቸው ያላቸውን ተግባራት አመልክቷል።
እጅግ ስጋትን ያዘለ ነገር ግን መካሄድ ግድ የሆነበት 6ኛው አጠቃላይ ምርጫ ሰላማዊና ፍትሃዊ እንዲሆን መንግስት የፖለቲካ ምህዳሩን በማስፋት ብልጽግናን ጨምሮ ሁሉንም ተፎካካሪ ፓርቲዎች በእኩል የሚያሳትፍ ሜዳ መፍጠር አለበት። ምርጫው በፓርቲዎች መካከል ተወስኖ በመንግስት በደህንነት አካላትና በምርጫ ቦርድ የስራ አስፈጻሚዎች የሚሰጡ አገልግሎቶች ታማኒና እኩል ተደራሽ መሆን ይኖርባቸዋል። የለውጡ እድል እንዳይመክን ጠቋሚ ምልክቶችን ተጠቅመን ቀድመን ማየት ከቻልንና እያንዳንዱ የፖለቲካ ፓርቲ በቅንነት ለህዝብ ጆሮ በመስጠት ከየራሳችን ሳጥንና ከየመንገዳችን ወጥተን የህዝባችንን ህይወትና የሀገራችንን ሉዓላዊነት በተመለከተ በአንድነት ቆመን በጋራ መፍትሄ ለማዳንና ለመዳን የሚቻለው በሰብአዊነት ክብር ላይ ተመስርተን በእኩልነት በህግ የበላይነትና በአካታችነት ስንሰራ ብቻ መሆኑ ሊሰመርበት ይገባል።
መግለጫው በመጨረሻም ሁሉም የህብረተሰብ ክፍል ለሀገር አንድነትና ሰላም ዋጋ በመፈል ጥላቻን፣ መከፋፈልን፣ ህገወጥነትን፣ መጠፋፋትን ወይንም መገፋፋትን ማቆም አለበት ሲል ጥሪ አቅርቧል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ ለዘገባው። ክቡራትና ክቡራን አድማጮች ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ወደ ቆንጅት ለመለሳችሁ
ያለም ዜናዎቹን አደመጥን። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ካጭር ሞገድ መስመሮቻችን በተጨማሪ ዝግጅቶቻችንን በናይል ሳት VOA 24 ላይ እንዲሁም በዌብሳይታችን amharic.voanews.com ላይ እንዲሁም በፌስቡክ ገጻችን @voaamharic ላይ በቀጥታ ልታገኙ ትችላላችሁ። አብራችሁን ቆዩ። ለምሽቱ ወደ ተሰናዱ ዘገባዎች ከመሻገራችን በፊት ወደ ኋላ ላይ የሚቀርብ አንድ ዝግጅት አስተዋውቅ የለለፍ
ውስጥ ያለ ምንጩም ይታወቅ ተፈቅሮ ነበር። ይሄ ፕሪቪሌጅ ግን የሰራ አልመስለኝም። ያ ለዛ ይመስለኛል አሁን ደግሞ ለሀገሮች ባለ ሀብቶች ይሄን ቢፈቀድ ምናልባት የዋጋ ግሽበት ላይ ኢምፓክት ያመጣል የሚል ተስፋ በማድረግ ነው።
የኢትዮጵያ መንግስት የመሰረታዊ ቁሳቁስ ዋጋ ውድነትን ለመግታት እንዲያግዝ በሚል ከሰሞኑ ባስተላለፈው ውሳኔ ዙሪያ ማብራሪያ የሰጡን እንግዳችን ናቸው። የኢኮኖሚና የንግድ ጉዳዮች ተንታኝ አቶ አብዱል መናን መሐመድ ይባላሉ። ወደ ኋላ ላይ እናቀርባቸዋለን። አብራችሁን ቆዩ። በአማራ ብሔር ተወላጆች ላይ በተለያየ ቦታ እየደረሰ ነው ያሉትን ግድያና ጥቃት የሚያወግዝ የተቃውሞ ሰልፍ ትናንት በጎንደር ዩኒቨርሲቲ ተማሪዎች ተካሂዷል። ይህ ሰልፍ ከትናንት በስቲያ በሺዎች የሚቆጠሩ የጎንደር ከተማ ነዋሪዎች ካካሄዱት የተቃውሞ ሰልፍ የቀጠለ ነበር። ትናንትና በጎንደር ከተማ የተቃውሞ ሰልፍ ያካሄዱት ነዋሪዎች በአማራ ደም የምትበለጽግ ሀገር እንድትኖረን አንፈልግም፣ አማራን መግደልና ማፈናቀል ይቁም የሚሉ መፈክሮችን ሲያሰሙ ተደምጠዋል። የኦሮሞንና የአማራን ህዝብ ሊያጋጩ የሚችሉ መልእክቶችን በሰልፎች ላይ ይዞ መገኘት ተገቢ አለመሆኑን ጠቅሰውም አውግዘዋል። በቀደሙት ቀናት የንግድ ተቋማትን መዝጋት፣ እንቅስቃሴዎችን መገደብና ሁከት የቀላቀለ ተቃውሞ የታየበት የከተማው ገበያ አካባቢ ከትናንት ጀምሮ ተረጋግቷል። ማክሰኞ ዕለት በአማራ ክልል በተለያዩ ከተሞች የተጀመሩት ሰልፎች በእንጅባራ፣ በመራዊ፣ በአዴትና በሌሎች ከተሞች ትናንት ለሶስተኛ ቀን ተካሂደዋል። አስቴር ምስጋናው ትናንትና ዛሬ ያጠናቀረችውን ሰፋ ያለ ዘገባ እንደሚከተለው ታቀርባለች።
ሰሞኑን ለኢትዮጵያ ሰላም እንዲመጣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተላለፈው አዋጅ መሰረት በጾምና በጸሎት ምህላ ላይ በሰነበተችው ጎንደር ከተማ ትናንትና ዛሬ ግድያ፣ ጥቃትና መፈናቀል እንዲቆም የሚጠይቁ የተቃውሞ ሰልፎች ተካሂደዋል። በተቃውሞ ሰልፎቹ የተሳተፈው የሶስተኛ ዓመት ዩኒቨርሲቲ ተማሪው ለተቃውሞ ሰልፉ አደባባይ የወጣበት ምክንያት ያስረዳል።
ሰልፍ የተወጣበት ዋና አላማ እንግዲህ ምንም እንኳን ለተከታታይ 3 አመታት የአማራ ሞት ያሳዝነንም ደግሞ በተለይም ሰሞኑን ወለጋ እንዲሁም አጣዬ ሰሞኑን በተደረገው የአማራ ጨፋን አስመልክቶ እሱን ለመቃወም የተወጣ ሰልፍ ነው። የተማሪዎች ሰልፉ ፍጹም ሰላማዊና የመንግስት አሰራርን እና ለመንግስት ቻልታኝነትን የሚያወግዝ ነበር።
በተመሳሳይ በትናንትናው ዕለት በሺዎች የሚቆጠሩ ሰዎች አደባባይ በወጡባት ጎንደር ከተማ በተካሄደው ሰልፍ ላይ በአማራ ህዝብ ላይ ብሔርን መሰረት ያደረገ ጥቃት ይቁም፣ በአማራ ደም የምትበለጽግ ሀገር እንዲኖረን አንፈልግም፣ እኛ አማራዎች ከሁሉም የኢትዮጵያ ብሔር ብሔረሰቦች ጋር ወዳጆች ነን፣ የሚያጣሉን ጽንፈኛ ፖለቲከኞች ናቸው የሚሉና ሌሎች መፈክሮች ተሰምተዋል። የአሜሪካ ድምጽ በስልክ ካነጋገራቸው የሰልፉ አስተባባሪዎች አንዱ ወጣ ወጣት አሸናፊ ዮሐንስ በመንግስት መዋቅር ውስጥ ሆነው ያማራን ህዝብ ለማስጨረስ የተነሱ ጽንፈኞችን ልናወግዝ ነው ሰልፍ ያካሄድ ነው ብሎናል።
ዘንድሮ ሰሞኑን ሰለላና በጸሎት ተባራሪ የደመነሽ ነው ያለችው። ያ ሆኖ በተለያዩ አካባቢዎች ማማራ ተወላጆች ለጥቂት ይበዙት ለማስመልከት ሁሉም አካባቢዎች ቆሙ ሰልፎች ተካሄደዋል። ጎንደር ደግሞ አራክነት መስፈር ይንከር አካሄደናል።
ሌላው የሰልፍ አስተባባሪ ወጣት አስማረ ጸጋው በአማራ ህዝብ ላይ እየደረሰ ያለውን ግድያና ጥቃት መንግስት ማስቆም እየቻለ አላስቆመም፣ ዜጎቹን ከጥቃት የመከላከል ኃላፊነት የመንግስት ነው ያለ። በአንጻሩ በሀገሪቱ ገዢ ፓርቲ መዋቅር ውስጥ ያሉ ጽንፈኛ አመለካከት ባላቸው ሰዎች ምክንያት በሚሰሩ አሻጥሮች በአማራ ህዝብ ላይ ተደጋጋሚ ጥቃት እየደረሰ ነው፣ ሰዎች እየተገደሉና ከመኖሪያ ቀያቸው እየተፈናቀሉ ነው ብሏል።
የጎንደር ህዝብ ሰልፈኛ ጥያቄ በዋናነት መንግስት አማራን ደህንነት ሊጠብቅ አልቻለም፣ ህዝባችን ላይ እየተደረሰ ያለው መከራ በሙሉ መፈናቀል፣ በቅርቡ በከሚሴ ባጣዬ በአካባቢው ላይ የተፈጸሙ በአማራው ላይ ዘር መሰረት አድርጎ ያነጣጠሩ ጥቃቶችን አውግዞ ነው ሰልፉ የወጣው። ሰልፉ ደግሞ ማረጋገጫዎችን እስከምናገኝ በተለያየ መንገድ እንቀጥላለን የሚል አቋም የተራመደበት ማለት ነው።
ወጣቶቹ ጥቃቱን መከላከል አለመቻሉና ብዙ ቁጥር ያላቸው ሰዎች ሲሞቱና ከተሞች ሙሉ ለሙሉ ሲወድሙ ዝም ብሎ መታየቱ የተለያየ ጥርጣሬ ውስጥ እንድንገባ ያደርገናል በማለት ጠርጥረነዋል ያሉትን ፓርቲ በስም ጠርተው ይናገራሉ። በተጨማሪም ሰሞኑን ግድያና ጥቃት እንዲቆም የሚጠይቁ በአማራ ክልል በተለያዩ ከተሞች ከተካሄዱ ሰልፎች መካከል በአንደኛው ከተማ ላይ በታየና በማህበራዊ ሚዲያ ላይ በተሰራጨው አንድ መፈክር ላይ የተንጸባረቀው መልእክት አግባብነት የሌለው ነው ሲሉ አውግዘዋል። መልእክቱና ወንጀላው የአማራን ህዝብ የማይወክል የጥቂት የፖለቲካ ኃይሎች ሐሳብ ነው ብለውታል። ከአስተባባሪዎቹ አንዱ ስለዚህ ጉዳይ ተከታዩን ብሏል።
አፍሪካ ያላቸው አካላት እንደዚህ አይነት አጋጣሚዎች ውስጥ ሊመጡ ይችላሉ፣ ወደፊትም በትግል ውስጥ ሌላ ትርጓሜ እንዲኖር የአማራ ህዝብ ጥያቄ የጅምላ ጥያቄ አይደለም። ለዛ ነው ህዝብ ይጥፋልኝ፣ ህዝብ ይፈናቀልልኝ፣ ይህ ህዝብ ከዚህ ሀገር ካልጠፋልኝ ብሎ የተነሳ ትግል አይደለም ብዬ ነው የማስበው።
የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነት ከቀናት በፊት በሰጠው መግለጫ አማራን ለማዳከም አሰፍስፈው የተነሱ ኃይሎች በተቃውሞ ሰልፉ ሰርገው በመግባት ብጥብጥ እንዲፈጠር ስለሚያደርግ ጥንቃቄ ማድረግ ይገባል ሲሉ አሳስበዋል።
ሰልፉን በደም ጥንቃቄ መድረግ ያለበት እነዚህ የጠላት ኃይሎች ሰልፉን ይፈልጉታል። ምናልባትም ከተስተካከላቸው ሰልፉ ውስጥ ገብተው መሃል አገር ላይ ብጥብጥ ፈጽመው ይሄንን ሰልፍ ለማረጋጋት ልዩ ኃይል ሲባል፣ ይሄንን ለማረጋጋት የጸጥታ መዋቅር ሲባል፣ ያመራር ትኩረት ወደዚህ መምጣት አለበት ሲባል ዳር ላይ ያልጨረስነው የቤት ስራ ሁሉ ለማበላሸት እንቅስቃሴ ማድረጋቸው የማይቀር ነው። ጦርነቱን አማራ ክልል መሃል ላይ ማድረግ አለብን፣ እርስ በርሳቸው ማጋጨት አለብን ሚል የጠላት ፍላጎት አለ። ለዚህ ሰለባ እንዳንሆን መጠንቀቅ አለብን። አንዳንዶቹ የፖለቲካ ኃይሎችም ደግሞ ይሄንን ሰልፍ የፖለቲካ መነገጃ ለማድረግ ወይም በዚህ ሰበብ አልፎ ፖለቲካቸውን ማሳለጥ የሚፈልጉ ኃይሎችም እንዳሉ መዘንጋት የለበትም። ይመታወቃለም።
በባህር ዳር ከተማ በተፈጠረው ሁከት የጠፋውን የሰው ህይወትና የንብረት ውድመት በዝርዝር ለማወቅ ወደሚመለከተው አካል መረጃ ለማግኘት ያደረኩት ሙከራ ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። በባህር ዳር ከተማና በሌሎች አካባቢዎች የተደረጉትን የተቃውሞ እንቅስቃሴዎች በተመለከተ በመጪው ሰኞ ምሽት ሰፋ ያለ ዘገባ እናሰማችኋለን። አሁን ወደ ተከታዩ ዘገባ እንሻገር። አብራችሁን ቆዩ። በአማራ ክልል ሰሜን ሸዋ ዞን የሆነውና እየሆነ ያለው ምንድን ነው በሚል አንድ ዘገባ አስደምጠናችሁ ነበር። በዘገባውም በክልሉ ሰሜን ሸዋና የኦሮሞ ብሔረሰብ ዞን መካከል ስለተፈጠረው ሁኔታ የሚመለከታቸውን ኃላፊዎችና ነዋሪዎችን አነጋግረን ለተጨማሪ መረጃ ክፍል ሁለቱን በይደር አቆይተን እንደነበረ ይታወሳል። የተለያዩ ሰዎች አስተያየት የሰጡበትና ዝርዝር ሁኔታውን የሚመለከተውን የዘገባውን ሁለተኛ ክፍል ቀጥሎ እናቀርባለን። የፕሮግራሙ አዘጋጅና አቅራቢ ጽዮን ግርማ ነች።
በአማራ ክልል የሰሜን ሸዋና የኦሮሞ ብሔረሰብ ዞንን ከጎበኙ በኋላ ለአጃንስ ፍራንስ ፕሬስ መረጃ የሰጡት የህዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ኃይሌ 200 ሰዎች መሞታቸውን ተናግረዋል። የሞቱት ሰዎች ወደ 200 ቢጠጉም የተሳሳተ ቁጥር ላለመናገር ከ100 በላይ ብንለው የተሻለ ነው ብለዋል። የማሶቹን ቁጥር በተመለከተ ማብራሪያ ሲሰጡ በአካባቢው የምን ያህል ሰዎች ህይወት እንዳለፈ ከክልልና ከፌደራል መንግስት እስካሁን በይፋ የተገለጸ የቁጥር መረጃ የለም። ዶክተር እንዳለ ከሰሜን ሸዋ ዞን ከ250,000 ሰዎች በላይ ከኦሮሞ ብሔረሰብ ልዩ ዞን ደግሞ 75,000 ሰዎች ተፈናቅለዋል ብለዋል። በዚህ በተመሳሳይ አካባቢ መጋቢት ወር 300 ሰዎች መገደላቸውንና 50,000 ሰዎች ደግሞ መፈናቀላቸውን የዜና ተቋሙ የላከልን ዘገባ ያሳያል። በአካባቢው ላይ የደም መፋሰሱን የሚያመጣው አካል በግልጽ አይታወቅም ያለው ዘገባ የአማራ ክልል ባለስልጣናት በዚህ ቦታ ላይ ጥቃት የሚያደርሰው የኦነግ ታጣቂዎች እንደሆኑ ይናገራሉ። ታጣቂዎቹ ደግሞ ይህን ያስተባብላሉ ብሏል። ባለፈው ሳምንት እሁድ ሚያዝያ 10/2013 ዓመተ ምህረት ያነጋገርናቸው በአማራ ክልል የኦሮሞ ብሔረሰብ ዞን አስተዳዳሪ አቶ አህመድ ሐሰን በዚህ ግጭት ውስጥ ኦነግ ሸኔ የለበትም ሲሉ ለአሜሪካ ድምጽ ገልጸው ነበር። አቶ አህመድ ግጭቱ በኦሮሞ ብሔረሰብ ዞን አርሶ አደሮችና በአማራ ክልል ልዩ ኃይል መካከል እንደሆነ የሚገልጽ ቃለ ምልልስም ሰጥተው ነበር። የእርሳቸውን ቃለ ምልልስ የተወሰነ ክፍል አስደምጠን በሰሜን ሸዋ ዞን በኩል መረጃ ስናገኝ እንደምንመለስ ገልጸን ክፍል ሁለቱን በይደር አቆይተነው ነበር። የአማራ ክልል ጥቃቱ በኦነግ ሸኔ ነው አለን። የኦሮሞ ብሔረሰብ አስተዳደር ደግሞ አርሶ አደሩ ራሱን ለመከላከል ያደረገው ነው ሲል ምላሽ ሰጠ። በዛሬው ዘገባችን በዚህ አካባቢ ጥቃቱን የሚያደርሰው ማን ነው የሚለውን ጥያቄ ይዘን ወደ ሰሜን ሸዋ ዞን ተመልሰናል። ከዚህ በፊት አቶ አህመድ ባለፈው ሳምንት ከተናገሩት የተወሰነውን ክፍል እናስደምጣችሁ።
እንደሚባለው ሳይሆን የችግር መነሻ የሆነው አጣዬ አካባቢ ላይ ያለ አካል ነው። የዚህ ችግር መነሻ የሆነው ወደ ኋላ አልመለስሽና የታጠቀ የተባለው እንግዲህ እስካሁን ድረስ እየሞተ እየቀበረን ያለ ነው። እየቆሰለ በቻልነው አቅም ሚዲያው በሰራው ስራ ተገቢውን ሕክምና ባያገኙ እዚህም አካባቢ ላይ በጤና ጣቢያም ቢሆን ሕክምና ላይ ያለው እንዲሁም ቤቱ ተቃጥሎ ተፈናቅሎ ያለው አካል አርሶ አደር ነው። ስለዚህ አርሶ አደር ነው ማለት ነው። የታጠቀ የተደራጀ ምናምን የሚባለው ይሄን አካል ነው። እኛ መቼም እዚህ ጦርነት ላይ ይሄ የተደራጀ የሚባለው አርግም ጦርነት ውስጥ ከገባ አንድም መመታት አለበት፣ መሞት አለበት፣ ኦር መቁሰል አለበት። በዚህ ልክ እኛ እስካሁን ድረስ በሞትም በመቁሰልም በመፈናቀልና በቤት ቃጠሎም እየተቃጠለ ያለው አርሶ አደራችን የሚታወቅ ነዋሪያችን ነው። ስለዚህ የተደራጀ የሚባለው የታጠቀ የሚባል አካል የለም ማለት ነው። አርሶ አደር ነው እየተጋጨ ነው።
ወይዘሮ ሰዓዳ ኢብራሂም የሰሜን ሸዋ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ናቸው። ጥቃቱ በሰለጠኑ በተደራጁና በሚገባ በታጠቁ ከአካባቢው ነዋሪዎች ውጪ በሆኑ ታጣቂዎች የተፈጸመ ነው ብለዋል።
አቶ አህመድ ሐሰን የሰጠው መረጃ እውነት ከአንድ አመራር ከአንድ ሰብአዊ ዜጋ የሚጠበቅ አይደለም። አካባቢውን የወረረው ማለት ነው። መጀመሪያም የአማራዎቹ ምንም አይነት ትንኮሳ አላደረጉም። ትላንት ወራሪዎቹም እነሱ ናቸው። የአካባቢው አርሶ አደር አይደለም የወረረው። የአካባቢው አርሶ አደርማ እኛን ሰው እየደበቀ ሲያድን ነበር። የአካባቢው አርሶ አደር ማለት ነው ሽርጥ ለብሶ የኦነግ ሽኒ ታጣቂዎች አካባቢው ላይ አርሶ አደሩ ጋር ገብተው ሽርጥ ለብሰው ከ5,000 በላይ ተቀላቅሎ በከባድ መሳሪያ ስናይፐር፣ ድሽቃ፣ መትረጌስ ታጥቀው የኦራል መኪና ጭምር አላቸው። በጣም የተደራጀ የሰለጠነ ኃይል ነው። አጣዬንም አካባቢዋን ሸዋሮቢት በጤ ላይ አንጾኪያ ገንዛ እስከ ፌጮ ድረስ ያለው የወረረው ማለት ነው። እና የአካባቢው ማህበረሰብ የአካባቢው ኦሮሞ ብሔረሰብ ማለት ነው ሰዎች እያዳኑ ነበር። ሰዎች ማለት ነው ቤት እየዘጋ በጣም ብዙ ሰው ከሞት የታደገ አለ። የኦሮሞ ብሔረሰብ እዛው አካባቢ አለ ማለት ነው ነዋሪ። ስለዚህ ግጭቱ ወረራውን የፈጸመው ከሌላ ቦታ የመጣ አካል ነው እንጂ የዛው አካባቢ ማህበረሰብ አይደለም። ኦነግ ሽኒ ነው። በጣም የተደራጀ ነው። በጣም የሰለጠነ ነው። በጣም ብዙ ጉዳትም አድርሷል። ይሁን ይህንን እንትንም በፒክቸር መቼም በሶሻል ሚዲያ ላይ ብዙ ታያለሽ ብዬ አስባለሁ። አስፈላጊ ከሆነ ፒክቸር መላክ እንችላለን። አጣዬ ከተማ ሙሉ ለሙሉ አውድመውታል። የአጣዬ ከተማ ቤቶች በሙሉ ስለተቃጠሉ፣ ንብረቶች ስላቃጠሉ በሚገርም ሁኔታ ሰው ተፈናቅሎ ሌላ ቦታ ነው ያለው። መሀል ሜዳ፣ ደብረ ብርሃን በጣም ተጨናንቋል። ከተማው ማለት ነው በተፈናቀኝ ምንም ሰው አታገኝም። ሆነ አጣዬ ከተማ ላይ ሙሉ ለሙሉ አውድመውት አላጣየን ማለት ነው። እና ወራሪው ኃይል የአካባቢው ማህበረሰብ አይደለም ነው ዋናው ጭብጡ።
ወይዘሮ ሰዓዳ የአሁኑ ህጻናትን፣ ሴቶችንና አዛውንቶችን በአሰቃቂ ሁኔታ ከመግደል ጀምሮ እጅግ የከፋ በመሆኑ የተለየ ሆነ እንጂ ጥቃቱ ሲደርስ ለአምስተኛ ጊዜ ነው ይላሉ።
በጣም ብዙ የሰውዮች ያልካል በጣም ብዙ ንብረት የሚሰረቃል ለአምስተኛ ጊዜ የተፈጸመ ጥቃት ነው። በአምስተኛ ጊዜ አጣጥለው ሲሄዱ ሙሉ ለሙሉ አቃየን ማለት ነው። ከዛ ውጭ ለአምስተኛ ጊዜ ሲፈጸም በሽምግልና አሁንም ቢሆን ማለት ነው አካባቢው ማህበረሰብ ጋር የአካባቢው ማህበረሰብ ይወያያል። የአማራ ብሔር ማህበረሰብ በየትኛውም ቦታ ያለው መጥተው ወረሩት እንጂ ትንኮሳም አልጀመረም አልወረረምም። የተወረረው ደግሞ በሰለጠነ ኃይል ነው እና የሞተውም የኛ ነው የወደመውም ንብረት የአማራ ብሔረሰብ ነው። የእነዚህ ክልል ህዝብ ነው የሞተው። መሳሪያ የሌለው ሰው ነው መጥተው የወረሩት። እንግዲህ ይሄ መሳሪያ የሌለው ብሎ ቤት የተቀመጠ ሰው እንዴት ነው ሰው ሊገርም የሚችለው? በምን ውስጥ እነሱ ናቸው ስናይፐር ዲስቃ መትረጊስ ይዘው የመጡት ማለት ነው። ስለዚህ ኦሮሞ ብሔረሰብ ዞን በእኔ እምነት ጉዳት አልደረሰበትም። እንደኛ የእኛ ከተማ ወድሟል፣ በጣም ብዙ ሰው ሞቷል። ፍጹም ተዋይነት የሌለው ማለት ነው። እና አቶ አህመድ የሰጠሽን ግን ትክክል አይደለም መረጃው።
አቶ አህመድ በበኩላቸው ውድመቱ በሁለቱም ወገን መሆኑ ገልጸው የግጭቱ አነሳሽ ከሰሜን ሸዋ ዞን በኩል መሆኑን በመናገር ከአርሶ አደር ውጪ የተለየ የጥቃት በጥቃቱ የተሳተፈ እንደሌለ ገልጸው ይከራከራሉ።
የሁለቱም ቤቶች ተቃጥሏል። ከዛም በላይ በጣም ሌሎች ጥፋቶችም ጠፍተዋል። መሰረተ ልማት ወድሟል። ስለዚህ እዛ አካባቢ ላይ ግን ይሄ የተፈጠረው መነሻ የሆነው እዛ ሰላማዊ የሆኑ ነዋሪዎች ላይ ልዩ ኃይል በወሰደው እርምጃ ነው። ባልተገባ መንገድ ነው የተጀመረው። ትክክል ባልሆነ መንገድ የተጀመረ ግጭት ነው። ስለዚህ ተገፋፍቶ የተፈጠረ ችግር ነው። አሁኑ ያገረሸው መንገድ ይሄ ነው እያነሱ ያለው። ከዛ በፊት ቤት አንድ ቤት ተቃጥሎ ነበረ። ስለዚህ መገርሸት በነገራችን ላይ በጣም በርካታ ለግጭት የሚያነሳሱ ድርጊቶች ይፈጸሙ ነበር። በሰሜን ሸዋ በኩል ማለት ነው። በጣም በሚገርም ሁኔታ መንገድ ላይ የኦሮሞ ብሔረሰብ አስተዳደር መታወቂያ የሚታሰር የሚደበደብ የሸቀጦች ህጋ የሆኑ ሸቀጦች የሚረገፉበት እና ለነዋሪዎች የሚከፋፈልበት እና ከዚህ ጋር የተያያዙ ሆስፒታል ላይ ታማሚ የነበሩ ግጭቱ ስትፈጠርም ጊዜን ጉዳይ ምንም ነገር የማያውቁ ዜጎች ጭምር የተጨፈጨፉበት ቁስለኛ ከአምቡላንስ ወርዶ የተጨፈጨፈበት በዚህ ደረጃ የህዝቦችን የሚያጋጩ ሁኔታዎችን የመፍጠር ሁኔታዎች ነበሩ። ችግር እንዲፈጠር መንስኤ የመሆን ፍላጎቶች ነበሩ። ሰው ወርታች ለገበያ ሲሄድ ይደበደባል። ምን ቀረህ ተብሎ ይደበደብ ነበር። ጸጉረ ለውጥ ሆኖ እዛ ዜሮ አንድ ቀበሌ ነው የሚኖሩ፣ ግን ጸጉረ ለውጥ ነው ተብሎ ይደበደባል ሰው። ገፊ ምክንያቶች ነበሩ። እነዚህ ገፊ ምክንያቶች ችግር እንዳያስከትሉ ተደጋጋሚ ውይይቶች ተደርገዋል፣ ንግግሮች ተደርገዋል። ከለበላይ አካልም ይህን ጉዳይ እንዲታረቅ ለደጋፊ ቡድንም እዚህ በአመራርነት ደረጃ ከክልል ከመጡ የድጋፍ ቡድኑን ጋር በተመሳሳይ ንግግሮችን አድርገናል። ከእጃችን የማይወጣበት ሁኔታ መፍጠር መቻል አለብን የሚል ተደጋጋሚ ነገሮችን አንስተናል፣ ጉዳዮችን አንስተናል። ከዚህ ጋር ተያይዞ መጨረሻ ላይ ለዚህ በቂ ምክንያት ባይሆንም ቤት ናት የተቃጠለችው። ያው በሰዎች ያለሰው ግጭት ውስጥ ሊያስገባ የሚችል ነገር ማለት ነው። ቤት ተቃጠለ፣ የዛን ቀን አዳሩን መከላከያ ሰራዊት አጥሮ ነው ያደረው። ጠዋት ግጭት እንዳይፈጠር ማድረግ ችሏል፣ እዛው ስለነበረ ማለት ነው። ያንኛው ችግር ሳይፈጠር ካረጎሪ በኩል በርማሽናቶ የሚባል የአርቱማቶር ሲተበሬ ላይ ተኩስ ተከፈተ። መከላከያ ያንን ለማረጋጋት በወጣበት ጊዜ ልዩ ኃይል እዛ ጋር ያሉትን ኦሮሞዎች የመጨፍጨፍ ስራ ሰራ። መከላከያ ይህንን ሰምቶ ይሄ ቅሬታ ቀርቦለት ይህንን ወደ እነሱ ሲመለስ የመኪና አደጋ ደረሰ። በዚህ ምክንያት ነገርየው እንዲወሳሰብ ሆነ። እንዲህ መንገድ ተዘግቶ ምን የምለው ነገር እስካሁን ድረስ የደረሰኝ መረጃ የለም። በዚህ ልክ ነው ችግሩ የተፈጠረው ማለት ነው።
ወይዘሮ ሰዓዳ ደጋግሞ የሚያነሱት ጥቃቱ የተፈጸመው በተደራጀ ኃይል ነው የሚለውን ነው። የኦሮሞ ብሔረሰብ የአካባቢው አርሶ አደር ከዚህ ቀደምም ቢሆን የሰሜን ሸዋ ዞን ነዋሪዎች በየቤቱ በመደበቅ ከታጣቂዎች በማስጣሉ ሽልማት ሳይቀር የተሰጣቸው ነዋሪዎች አሉ ብለዋል። ስለዚህ ነገሮችን በማለባበስ ታጣቂዎቹን ደብቆ በአርሶ አደሮቹ ላይ ማላከክ ተገቢ አይደለም፣ ችግሩንም የበለጠ ያባብሰዋል የሚል ምላሽ ሰጥተዋል። በሌላ በኩል የመከላከያ ሰራዊት የግንባታ ስራዎች ዋና አስተባባሪ ሌተና ጀነራል ባጫ ደበሌ ለሀገር ውስጥ መገናኛ ብዙሃን ትላንት በሰጡት መግለጫ እንዲህ ያሉ ግጭቶች ቀስቃሽ አላቸው ሲሉ የቀደመውን ስርዓት በስም ጠርተው ይኮንናሉ። አሁን በሰሜን ሸዋ የታየውም በአንድ አካባቢ የሚኖሩ ማህበረሰቦችን ማጋጨት እንደሆነም በንግግራቸው መካከል ይጠቅሳሉ።
አሁን በሰሜን ሸዋ ያየነው እዛ አካባቢ ያለውን የኦሮሞ ብሔረሰብ ማህበረሰብና የአማራው ማህበረሰብ ለማጋጨት ይሄንን የሚፈጥሩ ሰዎች አሉ እዛ አካባቢ። እነዚህ ከፖለቲካ ፓርቲ ውስጥ ሊሆኑ ይችላሉ፣ ከሌላም ሊሆኑ ይችላሉ። ወደፊት አጥንተን በግልጽ እናመጣለን። የሚፈለገው ነገር ኦሮሞና አማራ ማጣላት፣ ሁለቱን ህዝብ ማጋጨት አይሳካም። ምክንያቱም ህዝቡ ኡነት ውስጥ ነው የሚኖረው ኡነት ውስጥ ነው የሚኖረውና ተጋጭቶ እርስ በርስ አይፋጅም ተደባልቋል ማንንም ይሄ ሊያደርጋችሁም በዚህ መንገድ ግጭት ፈጥሮ የህዝቡን ህይወት ማጥፋትና እኛም ለታሪካዊ ጠላቶች ያዘጋጀናቸውን ወታደሮች በእንደዚህ አይነት ጉዳይ ገብቶ መስዋዕትነት ሊያስከፍሉን እንደሆነ እንጂ ሁለቱ ህዝብ አይነጣጥሉም ይሄ አበደን ነው አይሆንም የሚታሰብ ነገር አይደለም ግን ደግሞ ትግሉና የሚያስከፍለን ዋጋ በጣም ትልቅ ነው ሰሜን ሸዋ አሁን የተደረገው አጣዬ የተደረገው ነገር በጣም ጥሩ ምልክት ነው
በሌላ በኩል ጥቃቱ የደረሰባቸውና የተፈናቀሉት ነዋሪዎች የሚናገሩት የመከላከያ ሰራዊትም ሆነ ዜጎችን ከጥቃት መከላከል የሚገባው የመንግስት የጸጥታ ኃይል ከጥቃቱ በፊት መከላከል ስለማያደርግ እንዲሁም ጥቃቱ በሚደርስ ጊዜ በፍጥነት ስለማይደርስ ጉዳቱ የከፋ እንዲሆን አድርጎታል ሲሉ ይወቅሳሉ። የመከላከያ ሰራዊቱን በማዳላትም የሚወነጅሉ አሉ። ጀነራል ባጫ ሰራዊቱ የሁሉም ኢትዮጵያዊ ሰራዊት ነው በማለት ይናገራሉ።
ማንኛውም የጸጥታ ኃይል ከማንኛውም የፖለቲካ ፓርቲ ጥገኝነት ነጻ ሆኖ በውድድር ስልጣን ላይ የሚወጣውን ፓርቲ የሚያገለግል ወይም ደግሞ አገሪቷን ዳር ድንበርና ሉዓላዊነት የሚያስከብር ብቻ ነው። የማንም ፖለቲካ ፓርቲ ጥገኛ አይደለም። የትም ክልል ሁን የትም ለኢትዮጵያ ነው የሚያገለግለው ለሀገር ነው የሚያገለግለው ስለዚህ ጥፋት ካለ በጥፋቱ የሚቀጣ ሰው ይኖራል እኛ የምንፈልገው ኢትዮጵያችንን ማኖር ብቻ ነው ሌላ ማንም ስጋና አይስተን ነገር ግን ወንጀሉን ቢቀንሱልን ስራ ቢቀንሱልን ጥሩ ነው እኛ ብፁዓን አይደለንም ሰዎች ነን ከሰው የተፈጠርነው ነን ስህተቶች ይፈጠራሉ ስንሳሳት ደግሞ በህዝባችን እንታረማለን ሲሆን በራሳችን ቀድመን እናረማለን አለበለዚያ በህዝባችን እንታረማለን እርምትንም እንቀበላለን
ከዚህ ባለፈ ግን መከላከያን በመከፋፈል ሀገር ለማፍረስ የሚደረግ የስም ማጥፋትን ዝም ብሎ መመልከት ተገቢ ባለመሆኑ ጉዳዩን በቁም ነገር እንደሚመለከቱ ተናግረዋል። የኦሮሞ ብሔረሰብ አስተዳዳሪው አቶ አህመድ የአማራ ክልል ልዩ ኃይልን በስም ጠርተው ለግጭቱ መባባስ እንደምክንያት ጠቅሰውት ነበር። የአማራ ክልል የሰሜን ሸዋ ዞን ቃል አቀባይ ወይዘሮ ሰዓዳ ልዩ ኃይሉ ለሁለቱም ዞኖች በእኩል የሚያገለግል ነው ይላሉ።
አሁን የአማራ ልዩ ኃይል ራሱ አልነበረም እዛ ቦታ ላይ አሁን የአማራ ልዩ ኃይል ወሮን ምናምን እያሉ እንደነገሩ ነበር የሚነሳ ነገር አለ ግን የአማራ ልዩ ኃይል አልነበረም አጣዬን ሲወሩ ማለት ነው በቦታው ላይ ኖርማሊ የአማራ ልዩ ኃይል የኦሮሚያ ዞንም ነው የሚሰራው የኦሮሚያ ዞን የልዩ ዞኗ ተወላጆችም አሉ እዛ ውስጥ ማለት ነው አማራ ተናጋሪም ካለም የአማራ ልዩ ኃይል ሲባል ማለት ነው ኦሮሚያ ተናጋሪም አለን ማለት አማራ ክልል ይታወቃል ክልሉ ለሁሉም ወገን ነበር ሲሰራ የነበረው ልዩ ኃይሉ ማለት ነው እንደውም ልዩ ኃይሉን ጭምር ሁለቱንም ለበቅ ሲገባ እንግዲህ ገታም ጭምር የተደረገበት ሁኔታ ነው ያለው ኬሚሲ አካባቢ እኔ ስሱ ያለፈ እንትን ስለሆነ የተደራጀ እየተለጠነ ያለ ኃይል አሁንም አለ አሁንም በሚገርም ሁኔታ አሁን አቅም ማለት ነው ኮማንድ ፖስት ተረክቦታል መከላከያ ግን አሁን ዛሬ እየተለጠነ ያለ ኃይል አለ ኃይላቸውን እያጠናከሩ ነው ያሉት በዛ አካባቢ የገባ ወታደር አለ የኦነግ ሸኔ ወታደሮች ማለት ነው በሚገርም ሁኔታ ማለት ነው የመከላከያ ዩኒፎርሙን ለብሰው ይመጣሉ ወንድለው መከላከያ ማለት ህዝቡ እንግዲህ ያው በመከላከያ ምነት ስላለው መከላከያ ናቸው ብሎ እንግዲህ ነው የሚለው መጣን ይረዳናል ነው ግን እነሱ አልባሳት ራስ የተለያየ አልባሳት ነው ያላቸው የኦሮሚያ ልዩ ኃይል አልባሳት ይለብሳሉ የመከላከያን አልባሳት ይለብሳሉ ፕላስ ደግሞ የአካባቢ ማህበረሰብ የሚለብሰው ኖርማል ልብስ አለ አይደል እሱን ይለብሳሉ ራሳቸውን በጣም ቀይረው ነው እንትን የሚሉት ማለት ነው መሳሪያቸው በጣም ነው እንግዲህ በእንትን ደረጃ የሌለ መሳሪያ ነው መሳሪያው ማለት በጣም ዘመናዊ በጣም የሰለጠኑ ናቸው ይከዳቸው በጣም ቁጥራቸው ብዙ ነው እየሰለጠነ ሌላ ጥፋት አሁንም ለመርገም ማለት ነው እየሰሩ ያሉ ኃይሎች አሉ የፌደራል መንግስት ይህንን ኃይል እንትን ማለት አለበት አሁን የፌደራል መንግስት ማለት ነው ዝምታ መርጧል እኔ እንግዲህ ዝምታው ምን እንደሆነ ባይገባንም ዝም ተብሏል ይህን ያክል ሰው ያለቀ ይህን ያክል ከተማ እየወደመ እንግዲህ ዝምታ እኔ ምን እንደሆነ አልገባንም ለእኛም ማለት ነው ኤኒዌይስ አሁን ላይ በአካባቢው ኮማንድ ፖስት ተቋቁሟል መከላከያ ተረክቦታል አካባቢውን
ከዚሁ ጉዳይ ጋር የተያያዘና የቀደመ ታሪኩን ሊያስረዱ የሚችሉ አንድ እንግዳ ካብሰናል። የሥራ እድል ፈጠራ ኮሚሽን ኮሚሽነር የሆኑት አቶ ንጉሱ ጥላሁን ቀደም ሲል የአማራ ክልል መንግስት ቃል አቀባይ ነበሩ። ከዚያም በኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ነበሩ። ስለ አካባቢው ግጭት ያነጋገርናቸው ነዋሪዎች በሰሜን ሸዋና የኦሮሞ ብሔረሰብ አስተዳደር ዞኖች አካባቢ ግጭት በተፈጠረ ጊዜ እርሳቸው የሚመሩት ኮሚቴ ሁለት ጊዜ ወደ ቦታው ተንቀሳቅሶ ግምገማ ማድረጉንና በአካባቢው የተደራጀ የሰለጠነና የታጠቀ ኃይል መኖሩን ይፋ አድርጎ እንደነበር ጠቆሙን። እኛም በጉዳዩ ላይ ምላሽ እንዲሰጡን አቶ ንጉሱ ጥላሁንን ጠየቅናቸው።
አመሰግናለሁ። በመጀመሪያ ደረጃ በዚህ ሻት ከተማ ነው የሚባለው ይሄ ከተማ ሰሜን ሸዋና የኦሮሞ ብሔረሰብ አስተዳደር ዞኖች አካባቢ በተፈጠሩ ግጭቶች ጋጣሚ ሆኖ ወደዛ አካባቢ ባለኝ ትስስር ሁለት ሶስት ጊዜ አካባቢው ችግር በገጠመው ጊዜ ተሰማርቻለሁ። በመጀመሪያ ደረጃ በተለይ በእነዚህ ሁለቱ ዞኖችን በተመለከተ ማለት ነው። መጋቢት ወር ላይ 2011 ዓ.ም ግጭት ተከስቶ ነበረ። ይህንን ግጭት ለማጣራት በቦታው ሄዶ ለመደገፍ በወቅቱ የጠቅላይ ሚኒስትር ጽህፈት ቤት በነበርኩበት ጊዜ ክቡር ጠቅላይ ሚኒስትሩ አንድ ቡድን ተቋቁሞ ያንን ቡድን መሪቼ በዛ አካባቢ የሚመለከታቸውን አካላት አወያይተን በውይይቱ ሂደት ህብረተሰቡንም የማረጋጋት አመራሩንም የመደገፍ እና ለበላይ አመራር ለክልሉም አመራር ለፌዴራል መንግስትም እንደ ግብአት የሚሆን መረጃም ጭምር ይዘን እንድንመለስና አቅጣጫም እንድናስቀምጥ አቅጣጫ ተቀምጦ ወደ 6-7 የቡድን አባላት ያሉበት አንድ ቡድን መሪቼ ሄደን ነበረ። በዛ ወቅት የነበረው በተለይም ከኒሴ አካባቢ ነበረ ግጭቱ። በከኒሴ አካባቢ በነበረው ግጭት የደረሱ ጉዳቶች ነበር፣ የሰው ህይወት አልፎ ነበር። ሁኔታው በጣም የሚያሳዝን ነበረ። ህብረተሰቡ የማያውቀው ሁኔታ ነበረ ጉዳት ሲደርስበት የነበረው። ነገር ግን በወቅቱ አወዛጋቢ የነበረው ነገር ምንድን ነው፣ የግጭቱ መልክ ምን ይመስል ነበረ የሚለውን በውይይት ከሁለቱም ዞኖች አመራሮች ጋር ተገናኝተን ገምግመን ነበረ። ይህንን አጣዬም ላይ ከሚሴም ላይ መከላከያ ሰራዊት መኮንኖችም ማለት ነው፣ የፌዴራል ፖሊስ፣ የብሔራዊ ደህንነትና መረጃ ሰዎች እንደዚሁም ከጠቅላይ ሚኒስትር ጽህፈት ቤት በወቅቱ የጠቅላይ ሚኒስትሩ የደህንነት አማካሪ አቶ ተመስገን ጥሩነህም የቡድኑ አባል ነበሩ። እንደዚህ ባሉበት ተገኝተን የደረስንበት ድምዳሜ ምንድን ነው? በወቅቱ የተለያዩ መረጃዎች የሚወጡ ቢሆንም አጨቃጫቂ ቢሆንም የደረስንበት ድምዳሜና ለመንግስትም ሪፖርት ያደረግነው ህዝቡም የተገለጸው በአካባቢው የታጠቀ የሰለጠነና የተሻለ መሳሪያ ትጥቅ ያለው ኃይል ይንቀሳቀስ የነበረ መሆኑን ገምግመን ይሄንን እንግዲህ ቅድም የጠቀስኳቸው አካላት ባሉበት አረጋግጠን ይሄን አይነት ትዝብትም እይታም መረጃም እንደነበረ ቀጠናውን ይመሩ የነበሩ መከላከያ ሰራዊታችን መኮንኖችም በተገኙበት ማለት ነው ይሄንን ገምግመን አጠናቀን ይሄንን ለተለያዩ ለሚመለከታቸው አካላትም ሪፖርት ሰጥተን በወቅቱም እኔው ራሴ ለህብረተሰቡ በሚዲያ ገልጫለሁ።
ከዚህም በኋላ በመስከረም 2012 ዓ.ም በዚህ አካባቢ ግጭት እንደነበር ያስታወሱት አቶ ንጉሱ ነገር ግን በዚህ ወቅት ስምሪት እንዳልነበራቸው ይናገራሉ። ሆኖም በዘንድሮ 2013 ዓ.ም ህዳር መጀመሪያ አካባቢ በድጋሚ አንድ ኮሚቴ መርተው ወደ አካባቢው መንቀሳቀሳቸውን ይናገራሉ።
ሶስተኛው በዚህ ሁኔታ ውስጥ ሆነን ግጭት ሳይፈጠር በዚህ በ2013 ዓ.ም ህዳር መጀመሪያ አካባቢ ብቻ ሳይሆን የሰሜን ሸዋ ሁለቱ ሰሜን ሸዋዎች የኦሮሚያ ሰሜን ሸዋ እና የአማራ ሰሜን ሸዋ ከዚህ ከሰላሌ ሸኖ በሞጆ እስከ ሰንታሌ ምንጃር እና ሰንታሌን የሚያዋስኑ ቦሰት ወረዳዎችን የሚያዋስኑ አካባቢዎችን እንደዚሁም ሞጆ ላይ አገናኝተን ወረዳዎችና ዞኖችን አገናኝተን የሁለቱም ዞኖች በወቅቱ ህዳር እንደሚታወቀው ጥቅምት 24 የህግ ማስከበር ስራው የተጀመረበት ነው። በሰሜኑ አቅጣጫ ከፍተኛ አለመረጋጋትም ስለነበረ እነዚህ ቀጠናዎች እንድናስተባብር እንድንመራ እና ከህብረተሰቡ ጋርም እንድንገናኝ አቅጣጫ ተቀምጦ ስለነበረ ኦሮሚያና ከአማራ ብሔራዊ ክልላዊ መንግስት አመራሮችም ከአጎራባች ዞኖችና ወረዳዎች አመራሮችም በፌደራል ደረጃ ከሚገኙ አንድ የኦሮሚያ አመራር ጋር እንደዚሁ አንድ ላይ ሆነን በጣም ወረዳዎችን እያገናኘን ጥሩ ስራዎች ተሰርተው ነበረ በህዳር ወር ማለት ነው። ምክንያቱም ሰሜኑ የነበረውን ችግር ወደ መሀል በመሳብና ህብረተሰብ ውስጥ ግርታ በማምጣት ችግሮች እንዳይፈጠሩ በሚል ነው። ህብረተሰብም እናወያይ ነበረ፣ አምካር እናወያይ ነበረ፣ የመንግስት ሰራተኞችን እናወያይ ነበረ። በዚህ ወቅት በከሚሴ ከተማ ያደረግነውን ውይይት የመራ ነው እንደዚሁ እነዚህ የቡድን አባላት ባሉበት ነው። በዚህ ወቅት ስንገመግም የሁለቱም ዞኖች አመራሮች፣ የሰሜን ሸዋም የኦሮሞ ብሔረሰብ አስተዳደር ዞን አስተዳደሮችም የጸጥታ መዋቅር አባላትም በተገኙበት ሶስት ቦታዎች ተጠቅሰው ስሞቹንም በአጋጣሚ በማስታወሻ ይዣቸዋለሁ። ጋንጋዋ ፉርሲ አውራ ጎዳና ካምፕ እና የዱላ ጨረቃ የተባሉ ቦታዎች ላይ ተወነ ሸኔ ስልጠና እየተካሄደ ነው። እየሰለጠነ ያለ ኃይል አለ። ይሄ ኃይል አስጊ ስለሆነ ከሰሜኑ ኦፕሬሽን ጋር አገናኝቶ እርምጃ ሊወሰድ ይገባል። ይሄንን ለክልሉም ለፌደራል አመራርም ሪፖርት ተደርጎ ድጋፍ እንሻለን የሚል ሀሳብ ተነስቶ ይሄንን በነገራችን ላይ ሰራተኛውን የከሚሴ ከተማ ውስጥ የመንግስት ሰራተኛን ስታወያይም በሰራተኛው መድረክም በአመራር መድረክም የተደረገለት ሁኔታ እንዳለ ኦነግ ሸኔ ኃይል እየተንቀሳቀሰ እንደሆነ ተነስቶ ይሄንን ከአመራሩ ጋር ቁጭ ብለን ገምግመናል፣ ተነጋግረናል። ክልሉ ምን መደገፍ እንዳለበት ከክልሉ አመራር ጋር ተነጋግረን ለክልሉ በንግግር ብቻ ሳይሆን በጽሁፍ ሪፖርት አቅርበን ቦታዎቹን ጠቅሰን የአካባቢውን ሁኔታ ህብረተሰቡ በሁለቱም አቅጣጫ ስጋት ውስጥ እንዳለ፣ ይሄ አመራር ትኩረት አግኝቶ አስቸኳይ እርምጃ መውሰድ እንዳለበት በወቅቱ እኛም በሪፖርት አካተናል። በአጋጣሚ ከኔ ጋራ ከክልል ሶስት አመራሮች ነበሩ። እነዚህ አመራሮች ቢሮ ኃላፊዎች እና ምክትል ቢሮ ኃላፊዎች ናቸው። እነሱም ይህንኑ ክልል ላይም ሪፖርት ይዘው ሄደው ለአመራሩ አቅርበዋል። በሌሎች መድረኮቻችንም ይህንን ነገር ስናነሳው ነበረ። አጠቃላይ የነበረው እውነታ እንግዲህ በሁለቱም አመራሮች በኩል በሰሜን ሸዋ በኦሮሞ ብሔረሰብ አስተዳደር ዞን አመራሮች በኩል እጅግ የተቀራረበና ችግርን በጋራ እየገመገሙ የመምራት የመከላከል የመከታተል ስራ እንደሚሰሩ አሁን ያልናቸው ቦታዎች ላይ የኦነግ ሸኔ አካላት ስልጠና እየሰጡ ህብረተሰቡና አካባቢውን ለማሸበርም እንቅስቃሴ ውስጥ እንደሆኑ ግን ደግሞ የፌዴራልም የክልል መንግስታትም እገዛ ማድረግ እንደሚገባቸው ሁለቱም አንስተዋል። ይህን እኛም እዛውን በአቅጣጫ የሚቀመጠውን በአቅጣጫ ከህብረተሰብ አኳያ የሚሰራውን የጸጥታና የደህንነት አካላት ደግሞ የሚሰሩትን ስራ ሪፖርት ማድረግ ነው የሚገባን፣ ማሳወቅ ነው የሚገባን። ይህን የሚያሳወቅ መሆኑን ይሄ ደግሞ አሁን በህዳር ወር ሰሜኑ የህግ ማስከበር ስራ በተሰራበት ወቅት የነበረ መሆኑን መመስከር ማረጋገጥ ይችላለሁ ማለት ነው። ሌሎች የተለያዩ አካላት የተለያዩ ትንታኔዎችን ሀሳቦችን ሊሰጡ ይችላሉ። እኛ ግን የክልልም የፌዴራልም አመራሮች በተገኘንበት ይህንን ግምገማ አስቀምጠን ይህንን የተገመገመ ሁኔታ በየደረጃው በሪፖርት ያመላከትና ያሳየን መሆኑን በዚህ አጋጣሚ ማረጋገጥ እወዳለሁ። አንድም በ2011 ጠቅላይ ሚኒስትር ጽህፈት ቤት በነበርኩበት ጊዜ፣ ሁለተኛ ደግሞ በ2013 በዘንድሮ ዓመት ነው ህዳር መጀመሪያ አካባቢ እንደዚሁ አመራር ስምሪት ሲሰጠው እኔ የተሰጠኝ ስምሪት በሰሜን ሸዋና የኦሮሞ ብሔረሰብ አስተዳደር አካባቢ ስለሆነ ይሄንን በተናጠል ሳይሆን በጋራ የሁለቱንም ዞኖች አመራሮች ይዤ የገመገምነውና የደመደምነው ያጠቃለልነው ማጠቃለያ መሆኑን ማረጋገጥ ፈልጋለሁ።
ከዛ በኋላ በግምገማ ውጤት መሰረት ታጣቂዎቹ ይሰለጥኑባቸዋል የተባሉትን ቦታዎችና እንቅስቃሴያቸውን ለመቆጣጠር የተወሰደ እርምጃ ይኖር እንደሆነ አቶ ንጉሱን ጠይቀናቸው ነበር።
ደን ያለባቸው ቆላማ አካባቢዎች፣ ሸለቆማ አካባቢዎች እንደሆኑ ነው የገለጹልን። ቦታውን በትክክል ባይኔም ስላላየው የመሬቱንም አቀማመጥ ሁኔታውንም መግለጽ አልችልም። ነገር ግን በህዳር በኋላ ይሄ ሁኔታ አለ ተብሎ ከዚያም አልፎ የክልሉ መንግስት አመራሮች በክልል ደረጃም ይሄ ነገር አጀንዳ እንደነበረ አውቃለሁ። የትክክል ድጋፍ መደረግ እንዳለበት እንደተነሳም አውቃለሁ። ከዛ በኋላ ምን ስምሪት ተሰጠ፣ ምን እርምጃ ተወሰደ፣ የተባለው ኃይል በምን ቁመና ላይ ነው የሚለው እውነት ለመናገር አሁን እኔ ካለሁበት የስራ ስምሪት ውጭ ስለሆነ ትክክለኛ መረጃ የለኝም። ይህንን የሚመለከታቸውን አካላት የዞኑንም የክልሉንም አመራሮች ታነጋ አንዱ ትክክለኛውን መረጃ ታገኛላችሁ። ይሄ እንግዲህ ሁኔታ ካሜራ ፈጃ ማለት ነው።
የህዝብ እንባ ጠባቂ ተቋም ዋና አምባ ጠባቂ ዶክተር እንዳለ ኃይሌ ለአጃንስ ፍራንስ ፕሬስ እንደተናገሩት ሐሙስና አርብ አካባቢውን ሲጎበኙ ወደ መረጋጋት መመለሱን ተናግረዋል። አሁን በአካባቢው ላይ ኮማንድ ፖስት ተቋቁሟል፣ ችግሩን ለማስተካከልም እየሰሩ ነው ብለዋል። አያይዘውም ሁኔታውን ለማረጋጋትና ችግሩን ለመቅረፍም ፖለቲካዊ ጣልቃ ገብነት፣ የሃይማኖት አባቶችና የሀገር ሽማግሌዎች ሙሉ ተሳትፎ ይፈልጋል ብለዋል። የኦሮሞ ብሔረሰብ አስተዳደር ዞን ኃላፊ አቶ አህመድ ሐሰን በበኩላቸው ባለፈው ሳምንት እሁድ ለት ባነጋገርናቸው ጊዜ ሁኔታውን ለማረጋጋት እየሰራን ነው ብለው ነበር።
በሁለቱም ዞኖች መካከል እስከ እዚህ ቦታ ላይ ችግር ሊያጋጥም ነው እባካችሁ መልሱ ብለን ኮሙኒኬት እያደረግን ነበር። እየሰራን የመጣ ነው አንደኛ መያዝ ያለበት ማለት ነው። ወረዳዎችን የሰሜን ሸዋ ወረዳዎችን በስልክ እያገኘን እነሱም እኔም ጋር ሌሎች ወረዳዎችም ጋር እነዚህ የሚዋሰን ወረዳዎችም ጋር በስልክ እየተገናኙ ችግሮችን ለመፍታት ችግሮችን ለማቃለል ጥረት እያደረግን ነው የመጣ ነው። ትልቁ ችግር ያለው የት ጋር መሰለሽ? የሚዲያ ጦርነቱ ላይ ነው ትልቁ ችግር ያለው። አሁን እኔ ሀገር ሽማግሌዎችን አገኛለሁ አላት ብዬ ከእኛ ጋር ብቻ ሳይሆን ከዚህ ከኦሮሞ ብሔረሰብ ጋር ብቻ ሳይሆን ሰሜን ሸዋ ላይ ያሉትን ማጌጤ አሁን ግጭት አልተፈጠረም። ለምሳሌ በአሁኑ ዙር ማለት ነው የሀገር ሽማግሌዎች ውጤት ነው፣ ከሀገር ሽማግሌዎች ጋር በምናደርገው ጥረት ነው። ሁለተኛ እዚህም ሌሎችም እነዲንቱም አካባቢ ልዩ ኃይሉ እስኪገባበት ድረስ ሙሉ ቀን የዘን ቀን ችግር አልነበረም። በሶስት መኪና መጥቶ ጥፎ ነው ችግር የፈጠሩ ያኔ ማለት ነው። ስለዚህ ችግሩን ለመፍታት በዋናነት ዛሬም ስብሰባ ላይ ነኝ ስልሽ የዋልኩት ይህንን ስራ እየሰራን ይዋል ነው። ህዝቡ ወደ ልቦና የሚመለስበት አብሮ የሚኖር ህዝብ፣ አብሮ የሚቀጥል ህዝብ፣ ቀጣይ የፈለገ ነገር ቢሆን አንዱ ያለ አንዱ መኖር እንደማይችል የግድ መተማመን ስለነበረብን ዛሬ ሙሉ ቀን ውይይት ስናደርግ ይዋል ነው። ከሀገር ሽማግሌዎች ጋር፣ ከቀበሌ አመራሮች ጋር፣ ታዋቂ ግለሰቦች ጋር፣ ከእምነት አባቶች ጋር ይህንን ውይይት እያደረግን ነው። ሶስተኛ የሰሜን ሸዋ ሀገረ ስብከት ኃላፊ የሆኑትን እሳቸውን እያገኘሁ ከዛኛው በኩል በእምነት አባቶች ማጀቴ ላይ ራታ፣ ሌሎች አካባቢዎች ላይ እንዲሁም አንሶች አካባቢ ላይ ያሉትን የእምነት አባቶች የማስተባበር ስራ ለመስራት ከእሳቸው ጋር ተስማምተናል። በእኛ በኩል መላክ ገነት ግን አሳይን አድርገን በዛ አግባብ እሳቸው ደግሞ በዚህ በኩል ያለው መሻይኮችንና የእምነት አባቶችን የማስተባበርና እነሱ የማርገብ ስራውን የማገል ህዝቡ ወደ ልቦናው እንዲመለስ የማድረጉን ስራ እየሰራን ያለ ህዝቡ ችግር ውስጥ ሆነም ማለት ነው። አራተኛ በተቻለ መጠን በጣም በርካታ ነገሮችን አነሳሽ፣ ያው ነዋሪ ነው ብለሽ አነሳሽ፣ በዛ ደረጃ ስላነሳሽ እንጂ ይሄ ችግር የሚፈታው አካል አድርጎ በመነጋገር እንጂ ሚዲያን በማረጋገብ ስላልሆነ እስካሁን ድረስ ከሚዲያ እየተቆጠብን ያለ ነው። ለዚህ ነው ይሄ መፍትሄ አካል ለመሆን እያደረግን ያለ ነው ጥረት ነው። ሚዲያውም ነገቲቭን ብቻ ነው የሚያስተላልፍ እንጂ ባለፈው አጣዬ ላይ ያ ችግር መፈጠር አልነበረበትም ተፈጥሯል። ያንን ችግር ማዳን ያልቻሉ የሀገር ሽማግሌዎች፣ ኦሮሞ ሀገር ሽማግሌዎች፣ የሃይማኖት መሪዎች፣ ወጣቶች ጎሳው የሞተበትን ማስቆም ሲያቅታቸው እዛ የነበረውን አቅመ ደካማ የማውጣት ስራ መሰሩ የነበሩት ይህንን ግን ማንሳት ስለማይፈለግ ነው በሚዲያ ማለት ነው። ይህንን አንሱት፣ እናንተም አግዙን። ውጤታማ የሚሆነው ምንሰራው ስራ ውጤታማ ሊሆን የሚችለው ሚዲያውን ቢያንስ ማህበረሰቡን ማዕከል ያደረገው እውነታን ማዕከል ያደረገ እዛ እየሞተ ያለውን እየቆሰለ ያለውን እየተፈናቀለ ያለውን ንብረቱ እየወደመበት ያለውን አካል ማዕከል ያደረገ ስራ ትሰራ ነው እና እባካችሁ በዛ አጋጣሚ ሁለቱን ህዝቦች የሚያቀራርብ ስራ በመስራት ተባበሩን። ይህንን ማድረግ ከተቻለ እኛ ነው የምንሰራው ስራ። እናንተ በሚዲያ የምታግዙን ከሆነ ሌላውም አካል የትም አካባቢ ላይ የሚኖረው እሳቱ የማይገርፈው ችግሩ የማይደርስበት የሚያቀጣጥለውም አካል የተለየ መረጃ እየተሰጠው የማይሆን መረጃ እየተሰጠው ማሰቡን እየቀሰቀሰ ወደ ግጭት የማያስገባበት ሁኔታ መፍጠር ስለሚያስችል በዚህኛው ላይ ትብብር ብታደርጉ ለማለት ነው።
የሰሜን ሸዋ ዞን የመንግስት ኮሚኒኬሽን ጉዳዮች ኃላፊዋ ወይዘሮ ሳዓዳ ኢብራሂም ዋናው የችግር ምንጭ ላይ እርምጃ ተወስዶ ዘላቂ መፍትሄ ስለማይሰጥ እንዲህ ያሉ ጥቃቶች ተደጋግመው የሚፈጸሙ ናቸው ብለዋል።
ከአሁን በፊትም በመሰረቱ ማለት ነው ብዙ ጊዜ ያን አካባቢ ረብሻ ሲፈጠር በጣም ብዙ የሰው ህይወት ከወደመ ንብረት ከወደመ በጣም ብዙ የሰው ህይወት ከጠፋ በኋላ ኮማንድ ፖስት ይረከቧል። ከአሁን በፊትም ማለት ነው ስልም ከአሁን በፊት ኮማንድ ፖስት ተረክቦት ያውቃል ያን አካባቢ። አሁንም እንደገና ደግሞ ኮማንድ ፖስቱ ተረክቦታል። መከላከያው ሲወጣ መልሶ ያው ነው የሚሆነው ማለት ነው። መንግስት ነው ይሄን ነገር በዘላቂነት ግን እንደ ያለው ማህበረሰብ ችግር የለበትም፣ የኦሮሞ ብሔረሰብ ችግር የለበትም፣ የአማራ ክልል ነዋሪውም ችግር የለበትም። ችግር ያለበት ሌላ የፖለቲካ አጀንዳ ያላቸው አካሎች እየገቡ ነው ይህን ማህበረሰብ እያጋጩ እያጫረሱት ያሉት የራሳቸውን አጀንዳ ለማሳካት ሲሉ። የኦሮሞ ብሔረሰብማ በጣም ብዙ የኛን እንትኖች እየደበቁ ቤታችን ሰው የለም እያሉ እኮ ከአራት መቶ በላይ ሰው ያተረፉ እኮ ግለሰቦች አሉ በቤታቸው እየደበቁ ማለት ነው። ነዋሪው ምንም ችግር የለበት የአካባቢው ነዋሪ እየበጠበጠ ያለው ከሌላ አካባቢ እየመጣ ያለ እንጂ ህዝብ እንደ ህዝብ ችግር የለበትም። እዚህ አካባቢ ያለው ህዝብ የሁለቱም ህዝብ ማለት ነው።
ተፈናቃዩን ህዝብ ለመደገፍ ጥረት እየተደረገ ነውም ብለዋል።
ማህበረሰቡ እንግዲህ ያው የራሱን ሌላው አካባቢ ያለው ለድጋፍ የሚሆን ከግል እየተዋጣ ያለበት ሁኔታ ነው ያለው። መንግስትም እንደ መንግስት ህዝቡ ማለት ነው የሰሜን ሸዋ አስተዳደር የራሱን የሆነ ኮሚቴ አቋቁሙ አካውንት ከፍቶ መልሶ ለማቋቋም እየሰራ ነው ያለው። በዞን አስተዳዳሪ የሚመራ ኮሚቴ አለ። በዞን ደረጃ ስለዚህ የጋራ ፎረምም ጭምር እየተቋቋመ ተቋቁሟል ማለት ይቻላል። እና በዛ መሰረት መልሶ ለማቋቋም አካባቢውን እየሰራ ያለ በዘላቂነት ግን ጊዜያዊ ምግብ ላይ ጊዜያዊ ምገባ እየተመገቡ ያሉበት ሁኔታ ነው ያለው። በዛ በተጠለሉበት አካባቢ እንደ መንግስት እንደ ሰሜን ሸዋ ዞን እያስተባበርን እየተሰሩ ያሉ ስራዎች አሉ። በጊዜያዊ ምገባ ማለት ነው ተፈናቃዮች ከማህበረሰቡ ነው ድጋፍ እየተደረገ ያለው ማለት ነው።
በአጠቃላይ በዚህ ግጭት ከሰሜን ሸዋ ዞን በሚገኙ የተለያዩ ከተሞች ላይ በተፈጸሙ ጥቃቶች ምክንያት የተፈናቀሉት ሰዎች ቁጥር ከሚሊዮን እንደሚበልጥ የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ማስታወቁንና ከዚሁ ዞን ከመኖሪያቸው የተፈናቀሉ ከ250,000 በላይ ለሚሆኑ አስቸኳይ የምግብ ድጋፍ ማድረጉን የፌዴራል የአደጋ ስጋት ስራ አመራር ኮሚሽን መግለጹን መዘገባችን ይታወሳል። አድማጮች ተፈናቃዮቹ ስለሚገኙበት ሁኔታ በተመለከተ ከሁለቱም ዞኖች ያነጋገርናቸው ነዋሪዎች ቃል ይዘን በተከታይ ዘገባ እንመለስበታለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
የኢትዮጵያ መንግስት ከዕለት ዕለት እያሻቀበ የመጣውን የመሰረታዊ ቁሳቁስ ውድነት ለመግታት ያግዘኛል ያለውን ውሳኔ ከሰሞኑ አስተላልፏል። በውሳኔው መሰረት ወደ ሀገር ቤት መሰረታዊ የሚባሉ ዘይት፣ ስኳር፣ የህፃናት ምግቦችና የመሳሰሉትን የሚያስገቡ ድርጅቶች ያለ ውጪ ምንዛሬ ፈቃድ ፍራንኮ ቫሉታ እንዲያስገቡ ተፈቅዶላቸዋል። ለመሆኑ ይሄ ውሳኔ ፋይዳው ምንድን ነው? አብረው መደረግ ያለባቸው ጥንቃቄዎችስ ምንድን ናቸው? ሀብታሙ ስዩም የኢኮኖሚና የንግድ ጉዳዮች ተንታኝ የሆኑትን አቶ አብዱል መናን መሐመድን አነጋግሯል። አስቀድመው የፍራንኮ ቫሉታን ምንነት ያስረዳሉ።
እቃዎች ከውጭ ሀገር በሚገቡበት ሰዓት የተለያየ የክፍያ ዘዴዎች አሉ። ለምሳሌ ሌተር ኦፍ ክሬዲት አለ፣ ካሽ አጌንስት ዶክመንት ሲኤዲ የሚሉት አለ፣ ቴሌግራፊክ ትራንስፈር አለ። እነዚህ በባንክ በኩል የሚፈጸሙ የክፍያ ዘዴዎች ናቸው እና እነዚህን እንትን ተጠቅመው ነው ኢምፖርተሮች ወደ አገር ውስጥ እቃ የሚያስገቡ። ፍራንኮ ቫሉታ ግን ሲባል ይህንን የክፍያ ዘዴዎች ቀጥታ አትጠቀምም። ውጭ ሀገር አካውንት ሊኖረህ ይችላል እና ከዛ አካውንት ቀጥታ እቃ ከውጭ ሀገር በመግዛት ወደ ሀገር ውስጥ አስገባለ። ያው የተለመደው የከስተም ፕሮሲጀር ምናምን ይኖራል ማለት ነው እና የተለመደውን የክፍያ እንትን ሳትከተል ማስመጣት ማለት ነው።
ይሄ አሰራር መፈቀዱ ሸቀጦችን ወደ ሀገር ቤት የሚያስገቡ ድርጅቶችን በምን መልኩ ነው ሊጠቅማቸው የሚችለው? ተጠቃሚው ሕዝብስ ከዚህ ፍቃድ ሊያተርፍ የሚችለው በምን ሁኔታ ነው?
በጣም ጥሩ። ፍራንኮ ቫሉታ አዲስ አይደለም ለኢትዮጵያ። ከኃይለ ሥላሴ ጊዜ ጀምሮ የነበረ ነው። ግን ኢህአዴግ ወደ ስልጣን ከወጣ በኋላ ሁለት ጊዜ በ96 ዓ.ም የወጣ ሬጉሌሽን ነበር፣ የሚኒስትሮች ምክር ቤት ደንብ ነበር እና የተወሰኑ አይተሞችን በፍራንኮ ቫሉታ እንዲገቡ ፈቅደዋል። ከዛም በኋላ ተሻሽሎ በ2003 በፈረንጆች አቆጣጠር እንደዚሁ ተሻሽሎ ሰፊ እቃው እንደ ማሽነሪ ያሉ የውጭ ሀገር ዲፕሎማቶች፣ ሚሽኖች፣ እንደዚሁም ሰዎች ግለሰቦች የለም ለመጠቃቀሚያ ከውጭ ሀገር እቃቸውን እንዲያስገቡ ውጭ ሀገርም ኖሮ የመጡ ሰዎች እንደዚሁ እቃቸውን እንዲያስገቡ የሚፈቅድ እንትን ነበር አሰራሩ። የአሁኑ ትንሽ ለየት የሚያደርገው መሰረታዊ የሆኑ መጠቃቀሚያ እቃዎችን ለምሳሌ እንደ ስንዴ፣ የምግብ ዘይትን፣ ሱካርን የመሳሰሉ ነገሮች ወደ አገር ውስጥ የአገር ውስጥ ባለሀብቶች እንዲያስገቡ ተፈቅዷል እና ለዚህ መፈቀድ ዋና ምክንያት የሆነበት ምክንያት ሀገሪቱ ውስጥ እየተፈጠረ ያለው የመሰረታዊ ሸቀጦች የምግብ ዋጋ ንረት ነው። ይሄ ነው ምክንያቱ፣ ዋናው ምክንያት እና መንግስት የነረቱ ምክንያት ብሎ ያስቀመጣቸው የራሱ ነገሮች አለ። የጥረት መኖር፣ የአቅርቦቱ ሰንሰለት መራዘም፣ ሌሎችም ምክንያቶች ተቀምጠዋል እና ይህንን ነገር ለአገሮስ ባለሀብቶች $250,000 በላይ ያው ምንጩ የታወቀ አካውንታቸው ውስጥ ያለ በመንግስት ቨሪፋይ የሚደረግ ወደ አገሮስ ቢያስገቡ የዚህ የምግብ ዋጋ ንረት ላይ የመቀነስ እድሉ አለ በሚል ነው። ባይ ዘ ወይ ይሄ አሁን $250,000 ይባል እንጂ የዛሬ ዓመት ጀንዋሪ በፈረንጆች አቆጣጠር ለዳያስፖራዎች የለም፣ ለኢትዮጵያ ዳያስፖራዎች $1.5 million በላይ አካውንታቸው ውስጥ ያለ ምንጩ የሚታወቅ ተፈቅዶ ነበር። ይሄ ፕሪቪሌጅ ግን የሰራ አልመሰለኝም። ያ ለዛ ይመስለኛል አሁን ደግሞ ለአገሮስ ባለሀብቶች ይህን ቢፈቅድ ምናልባት የዋጋ ግሽበት ላይ ኢምፓክት ያመጣል የሚል ተስፋ በማድረግ ነው። የተወሰነ መርዳቱ አይቀርም፣ 100% ችግሩን ይቀርፈዋል ባይባልም። ለምን የኢትዮጵያ ዋጋ ንረት ብዙ ነው ምንጮቹ፣ ምክንያቶቹ በጣም ብዙ ስለሆነ የተወሰኑ ባለሀብቶችን መሰረታዊ ዕቃ እንዲያገቡ በመፍቀድ ብቻ የሚፈታ አይደለም። ግን ዋና ምክንያቱ ይሄ ነው።
ይህ አሰራር የጎንዮሽ ጉዳት የለውም ወይ? ከህገ ወጥ የገንዘብ ልውውጥና ከመሰል ጉዳዮች ጋር በተያያዘ ሊደረጉ ወይም ሊታሰቡ የሚገቡ የጥንቃቄ መርሆች አሉ ወይ?
ያዋየህ መንግስት ይኖረዋል፣ ምንም ጥያቄ የለውም። እነዚህ ሰዎች መንግስት ቼክ አደርጋለሁ ነው፣ የገንዘቡ ምንጭ የዶላሩ ምንጭ ቼክ አደርጋለሁ ነው ብሏል። መንግስት ግን ምን ያህል ቼክ ማድረግ ይችላል ወይ ነው እነዚህ የለም ዶላሩ ከየት መጣ የሚለው ላይ ምን ያህል መንግስት ምንጩን ቼክ ማድረግ ይችላል ወይ፣ አቅሞስ አለ ወይ፣ ክትትሉ አለ ወይ የሚለውን ጉዳይ መታየት አለበት። ግን ምንም ዳውት የለውም እነዚህ በውጭ